ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው።
ውድ አድማጮቻችን፣ የሬዲዮን አገልግሎታችንን ወጪ ለመሸፈን እንዲረዳን በየዓመቱ የምናደርገውን የሬዲዮ የገንዘብ እርዳታ ማሰባሰቢያ ፕሮግራም ሜይ 5 ከእሁድ አምልኮ ፕሮግራማችን በኋላ ስለምናደርግ በዚሁ ዕለት በሚኖረን የምሳ ግብዣ ላይ እንድትገኙልን በማክበር እንጋብዛችኋለን። በዚህ ዕለት መገኘት ያልቻላችሁ እርዳታችሁን በቼክ ወይንም በድህረ ገጻችን ላይ በሚገኘው ፔፓል ሲስተም በመጠቀም መርዳት ትችላላችሁ። በጸሎትና በገንዘብ ስለምታደርጉት እርዳታ ጌታ አምላክ ይባርካችሁ።
ውድ አድማጮቻችን፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለኢስተር በዓል አደረሳችሁ። ዛሬ የማካፍለው የወንጌል ትምህርት የዓለምን ኃጢአት ያስወገደው የእግዚአብሔር ልጅ በሚል ርዕስ ላይ የተመሰረተ ይሆናል። እግዚአብሔር ቃል በዕብራውያን ምዕራፍ 10 ከቁጥር 5 እስከ 10 ላይ እንደዚህ ይላል። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድህም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደ ተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልሁ ይላል። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአትም የሚሰዋ መስዋዕትን አልወደድህም በርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡት ናቸው። ቀጥሎ ነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ ኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል አምላካችን ቃል። ውድ አድማጮች፣ በብሉይ ኪዳን አይሁዳውያን ለሰሩት ኃጢአት ያቀርቧቸው የነበሩትን መስዋዕቶች እግዚአብሔር እንዳልወደዳቸው ደስ እንዳላሰኙት ይህ ክፍል ይናገራል። እነዚህ መስዋዕቶች ሰውን ከሰራው ኃጢአት አንጽተው ኃጢአትን ከሰው ሕይወት የሚያስወግዱ አልነበሩም። የብሉይ ኪዳን መስዋዕቶችን አቅምና ውጤታቸውን አስመልክቶ የእግዚአብሔር ቃል በብዙ አይነት ሁኔታ በተለያዩ ስፍራዎች ይናገራል። በዚሁ በዕብራውያን መጽሐፍ ላይ ብቻ ስንመለከት በምዕራፍ 10 ቁጥር 1 ላይ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም በማለት ይናገራል። ስለዚህ ብሉይ ኪዳን የእውነተኛ አምሳልነት እንደሌለው በነገር ጥላነት የሚያገለግል እንደሆነ የእግዚአብሔር ቃል ይናገራል። በቁጥር 2 ላይ እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን ይላል። ውድ አድማጮች፣ ይህ የእግዚአብሔር ቃል የሚያመለክተን በብሉይ ኪዳን ይቀርቡት የነበሩት መስዋዕቶች ኃጢአት ከመስራት ሰዎችን የሚያድን ባህሪ እንደሌለው፣ ያቀረቡት ሰዎች ፈጽሞ ከኃጢአት እንደነጹ እንደማይታወቃቸው፣ ኃጢአት ለኃጢአት መስዋዕት ካቀረቡ በኋላ እንደገና ሌላ መስዋዕት ሊያቀርቡ የሚያስገድድ ሁኔታ ውስጥ እንደሚሆኑ እንደሚታወቃቸው ያሳያል። በዕብራውያን 10:4 ላይ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ይላል። እንደዚሁም በዕብራውያን 10:11 ላይ ሊቀ ካህናቱም ለተለት ያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ ያቀረበ ቆሟል ይላል። የብሉይ ኪዳን መስዋዕቶች ለአይሁዳውያን የሃይማኖት ሥርዓትና ደንብ ሆነ የተሰጣቸው ከእግዚአብሔር ነው። አገልግሎታቸው ክርስቶስ ኢየሱስ እስኪመጣ ድረስ የእስራኤልን ሕዝብ በኪዳን የሚጠብቁ ቅዱስ ሥርዓቶች ነበሩ። በእነዚህ ሥርዓቶች የእስራኤል ሕዝብ ይኖር የነበረውን ሕይወት መጽሐፍ ቅዱስ በብዙ መንገድ ይገልጥልናል። አንደኛ፣ ብሉይ ኪዳን እንደ ጥላ አዲስ ኪዳን ደግሞ እንደ አካሉ እንደሆነ ያመለክተናል። በቆላሲስ ምዕራፍ 2 ከቁጥር 16 እስከ 17 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል እግዚአብሔር ቃል። ከዚህ ከእግዚአብሔር ቃል እንደምንመለከተው ብሉይ ኪዳን ውስጥ የነበሩ የመብልም ይሁኑ የመጠጥ የበዓልም የወር መባቻ የሰንበት ስርዓቶች በሙሉ ጥላዎች እንደሆኑ አካሉ ያለው ከክርስቶስ ጋር እንደሆነ ያሳያል። ሁለተኛ የብሉይ ኪዳን ቤተ መቅደስ ስንመለከተው የሰማያዊቷ ቤተ መቅደስ ጥላ እንደሆነች የብሉይ ኪዳኗ ቤተ መቅደስ እናያለን። ይህንንም በዕብራውያን ምዕራፍ 8 ቁጥር 2 ላይ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደ ተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደ ተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። ሙሴ ገና ድንኳኒቱን ከመስራቱ በፊት ጥላ የሆነ ድንኳን ሊሰራ እንዳለው ይታወቀው ነበር። ስለዚህ በቤተ መቅደሱ ውስጥ ቤተ መቅደሱ ራሱ ድንኳኑ ምሳሌና ጥላ ነው። በውስጡ የሚካሄደው የመብል የመጠጥ የበዓል የወር መባቻ ሁሉ ጥላ እንደሆነ እንመለከታለን። ቀጥሎ ዕብራውያን 11 ላይ ቀደም እንዳነበብኩት ህጉ ሊመጣ ያለው የበጎ ነገር እውነተኛ ምሳል ሳይሆን የነገር ጥላ አለው። ስለዚህ በየአመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም ይላል። የብሉይ ኪዳን የጥላነት ባህሪው ስንመለከተው ኃጢአትን የማንጻት ባህሪው ራሱ ደካማ ከሆነበት ምክንያቱ አንዱ እንደሆነ እናያለን። ከነዚህ እውነቶች የምንረዳው ነገር በሚዛን ልንመለከት የሚገባቸው ትልልቅ ቁም ነገሮች አሉ። አንደኛ ብሉይም ሆነ አዲስ ኪዳን በእግዚአብሔር ፈቃድ ለብሉይ ኪዳን ለእስራኤል ሕዝብ በአዲስ ኪዳን ለኛ በክርስቶስ ኢየሱስ የሰጠን እግዚአብሔር መሆኑን እንማራለን። ከዚህ የተነሳ በሁለቱ ኪዳኖች መካከል ያለው የጋራ የሆነው አንዱ አምላክ እግዚአብሔር ነው። ስለዚህም እነዚህ ኪዳኖች ያላቸውን መያዝና መንፈሳዊ ነገራቸውንና ዓላማቸውን ተልኳቸውን በደንበኛ በጥንቃቄ እንድናጠናና እንድንረዳ እንሆናለን። ይህ በመሆኑ ሁለቱ ኪዳኖች የሚያዙ የሚገናዘቡ የሚደጋገፉና የሚጠበቁበትን ምስጢር እናያለን። ብሉይ ኪዳን ወደ አዲስ ኪዳን አመልካች ሲሆን አዲስ ኪዳን ደግሞ ብሉይ የሚያመለክተውን ፈጻሚና ደምዳሚ ሆኖ ይታያል። ብሉይ ጥላ ሲሆን አዲስ ኪዳን አካል በመሆን ብሉይ አዲስን የሚያሳይ እንደሆነ እንመለከታለን። ብሉይ ተስፋ በተስፋ ያሳየውን በአዲስ ኪዳን ደግሞ በታሪክ የተተገበረና የተፈጸመ መሆኑን እንመለከታለን። ይህንን ሁኔታ ካልጠበቅን በብሉይ ኪዳን ውስጥ በተስፋ የተነገረው በአዲስ ኪዳን ተፈጽሞ እያለ በተፈጸመ ኪዳን ውስጥ እያለን ወዳልተፈጸመ ተስፋ ውስጥ እየገባን መዘባረቅ እንዳንችል እንጠበቃለን። ስለዚህም የብሉይ ኪዳን በተስፋ ያሳየው በአዲስ ኪዳን ተፈጽሞ እያለ ወደ አዲስ ኪዳን ላይ ልባችን እንድናሳርፍ ግድ ይለናል ማለት ነው። ሐዋርያው ጳውሎስ በሁለቱ ኪዳኖች መካከል ያለውን ልዩነትና በሚያስረዳበት ጊዜ እናት እስክትመጣ ድረስ ልጅ በመወግዘት እንደሚያዝ በሆነ ምሳሌ ይናገራል። ስለዚህ በብሉይ ኪዳን ስር የነበሩት ለብሉይ አካሉ ነው የተባለው ጌታ እስኪመጣ ድረስ በሕገ መወግዘት ስር እንደተያዙ እንመለከታለን። በገላትያ ምዕራፍ 3 ከቁጥር 23 እስከ 25 ላይ እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚህም በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ይላል። ብሉይ የሞግዚትነቱን ሥራ የሠራው በዕብራውያን 9:22 ላይ እንደምናየው እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስረት የለም ስለሚል በብሉይ ስር የነበሩትን አይሁዳውያንን ኃጢአትን በቀላሉ እንዳያዩ በማድረግ ከኃጢአት ሳይነጹ የእግዚአብሔር ሕዝብ ሆኖ መኖር የማይቻል እንደሆነ በማስተማር ጌታችን ያለምን ሁሉ ኃጢአት የሚያስወግደው በግ እስኪመጣ ድረስ ይጠብቃቸው ነበር። በብሉይ ኪዳን የተሰራው ኃጢአት ሁሉ ይቅር የሚባለው ለተሰራው ኃጢአት መስዋዕት ከቀረበ በኋላ ነበር። ስለዚህ ደም ሳይፈስ ስርየት የለም የሚለው ቃል ሁልጊዜ የሚተገበርበት ትልቅ እውነት በብሉይም በአዲስም ሲሰራ እንመለከታለን። ስለዚህ እነዚህ እስራኤላውያኖች በዚህ በብሉይ ኪዳን ስር ልጅ በሞግዚት ስር እናት እስክትመጣ እንደሚጠበቅ ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ በሞግዚት ስር ይጠበቁ ነበር። እናት ከመጣች በኋላ ልጅም እናትን ይናፍቃል፣ እናትም ልጅን ተናፍቃለች። የሞግዚት ስራ እናትና ልጅ እስኪገናኙ ድረስ እንደሚሆን ሁሉ ብሉይ ኪዳን ስራው ጌታችን እስኪመጣ ነበር። ኢየሱስ ክርስቶስ መጥቷል። አሁን ከሞግዚት በታች አይደለንም ማለት ነው። ስለዚህ መጽሐፍ ቅዱስ እነዚህን ወነቶች በጣም በሚገርም ሁኔታ በስፋት ያስተምራል። እንግዲህ ይህንን سنመለከት ይህ ሁሉ ሆኖ ግን አንድ ትልቅ ነገር እና ያለን ብሉይ ኪዳን ኃጢያትን ሊያስወግዱ በማይችሉ መስዋዕቶች እየሰራ የእስራኤልን ህዝብ ኃጢያትን ሊያስወግድ የሚችለው ያለምን ሁሉ ኃጢያት የሚያስወግደው የእግዚአብሔር በግ ኢየሱስ እስኪመጣ ድረስ ጠብቆ ያዛቸው ቅዱስ ሥርዓት ነበር። ሰዎች ኃጢያትን ከመስራት የሚያድን ጸጋ በብሉይ ኪዳን አልተለማመዱም። ብሉይ ኪዳን ሰዎች ለሰሩት ኃጢያት ብቻ መስዋዕት ያቀርቡ ነበር እንጂ ኃጢያት እንዲሰሩ ለሚያደርጋቸው ለኃጢያተኛነታቸው መስዋዕት አቀርበው አያውቁም። እንደዛ ያለ መስዋዕትም የለም። ስለዚህ በእስራኤል ህዝብ መካከል ኃጢያት ከመስራት የሚያድን ጸጋ ህይወትና ኃይል ገና እንዳልተገለጠ እንመለከታለን። ሞግዚት የሆነውን ህገ ኦሪት ጌታችን በአዲስ ኪዳን የተካበት ምስጢር እንግዲህ ምን እንደሆነ በቅጡ መመልከት በዚህ እንችላለን። በዕብራውያን 9:19 እስከ 20 ላይ ሙሴም ትእዛዛትን ሁሉ እንደ ህጉ ለህዝቡ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀየ በግ ጠጉር ከሂሶጵም ጋራ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በህዝቡ ላይ ረጨው ይላል። ስለዚህ ሙሴ ኪዳኑን በእንስሳት ደም መረቀው፣ ደሙንም ደግሞ በመጽሐፉና በብሉይ ኪዳን ህግ መጽሐፍና እንዲሁም በህዝቡ ላይ ረጨው። አዲሱም ኪዳን እንደዚሁ በደም ተመርቋል። በደም ተመርቋል። የተመረቀበት ደም የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ክቡር ደም ነበር። ጌታችን አልፎ ከመሰጠቱ በፊት ከደቀ መዛሙርቱ ጋር አብሮ ያለ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በእንስሳት ደም የተመረቀው ኪዳን ይበልጣል ወይስ በኢየሱስ ክርስቶስ ደም የሆነው ኪዳን ይበልጣል? ይህ ኪዳን በኢየሱስ ክርስቶስ ደም የተመረቀው ኪዳን ለብሉይ ኪዳን አካሉ ነው። ከአካል ወጥቶ ወደ ጥላ መሄድ ማን ይፈልጋል? ጥላ የሚያመለክተው አካል እስኪመጣ ድረስ ነው። አካል መጥቷል። ከሞግዚት በታች ማን መሆን ይፈልጋል? እናት መታያለች። ሞግዚት በብሉይ ኪዳን ነው። አካል ኢየሱስ ክርስቶስ ነው። ስለዚህ በጌታ በኢየሱስ ክርስቶስ ደም በተመረቀው ኪዳን ውስጥ ከሞግዚት በታች ሆነን እንደምንኖር ማሰብ ወንጌልን አራምባና ቆቦ ያደረገ መንፈሳዊ የተገለባበጠ ምስቅልቁል የወጣ መንፈሳዊ ጌታን ማምጣት ነው። ስለዚህ የጌታ ደም በመረቀው ኪዳን ኃጢያትን አስመልክቶ ሌላ መስዋዕት ሊቀርብ አይችልም። በብሉይ ኪዳን ግን በዛው በኪዳን ውስጥ በርካታ መስዋዕቶች ለእያንዳንዱ ሰው ለእስራኤል ሕዝብ ሁሉ በየጊዜው በየአመቱ ይቀርብ ነበር። በአዲስ ኪዳን ግን በክርስቶስ ደም አዲሱ ኪዳን ከተመረቀ በኋላ የሚቀርብ ሌላ መስዋዕት ወደፊትም የለም፣ በየጊዜው የሚቀርብ መስዋዕትም የለም። ይህ በአዲስ ኪዳን ፈጽሞ አይቻልም። የጌታ የኢየሱስ ክርስቶስ ደም በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የእግዚአብሔር ልጅ ደም፣ ክቡርና ቅዱስ የሆነው ደም የዓለምን ኃጢአት ሁሉ ማስወገድ የሚችል ክቡር ደም ነው። ይህ ደም ባለበት፣ ይህ ደም በመረቀው ኪዳን ውስጥ፣ ይህ ደም በሚሰራበት ኪዳን ውስጥ፣ ይህ ደም ከአቤል ደም ይልቅ የተሻለውን በሚናገርበት ኪዳን ውስጥ ያለን ሰዎች ወደ ብሉይ ኪዳን በእንስሳት ወይ የእንስሳ ደም ማቅረብ ነው ያለብን የክርስቶስ ደም አልበቃኝም ካለን። ነገር ግን ወደ ብሉይ ኪዳን ሄደን በእንስሳ ደም ነው ያ ኪዳን የሚካሄደው። የእንስሳ ደም ሳናቀርብ ወደ ብሉይ ኪዳን ሄደን በብሉይ ኪዳን ስርዓት ስር እንኖር ብንል ወንጌልን ከብሉይ ኪዳን ጋር ያደባለቀ የቀየጠ የተሳከረ እምነትና ፕራክቲስ ይሆናል ማለት ነው። ጌታችን እግዚአብሔር አብ ስጋን ያዘጋጀለትን ምክንያት ከላይ ያነበብኩላችሁ ክፍል በደንብ ይናገራል። ጌታችን የተዘጋጀለት የስጋውን አይነት እስኪንመልከት ከላይ ቀደም ብዬ ያነበብኩት የጌታ ቃል እንደሚያሳየን ለጌታችን ስጋን ያዘጋጀለት በብሉይ መስዋዕቶች ደስ አልተሰኘሁም ያለው የሰማዩ አባት ነው። ኢየሱስን ለሰው ልጆች የሰጠው ይሄ አብ ነው። ወልድ በአብ ተልኮ ነው የመጣው። ወልድ ለሰው ልጆች ሁሉ ኃጢአት የተቀበለው መከራና የከፈለው ዋጋ የአብ የወልድ የመንፈስ ቅዱስ ፍቅር የአንድ አምላክ ፍቅር ነው። የሰውን መዳን ምንጊዜም ስንመለከት ምንም እንኳን የሞተልን ኢየሱስ ክርስቶስ ቢሆንም ልጁን የሰጠንን ስጋ ያዘጋጀለትን እግዚአብሔር አብን ደግሞም በድንግል ማርያም እንዲጸነስ በማርያም ላይ የጸለለውን መንፈስ ቅዱስን መርሳት የለብንም። የኛ የሰው ልጆች የመዳናችን ጉዳይ ሁልጊዜ አንድም ሶስትም በሆነው ስሉስ ቅዱስ አምላክ በስላሴ በአንድ አምላክ የሚሰራ የደህንነት ሥራ ነው። እግዚአብሔር የተመሰገነ ይሁን። እነዚህን ስንመለከት ሁለት ጥቅሶች ብቻ ከመጽሐፍ ቅዱስ እንመልከት። በዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ስለሚል ልጁን የሰጠን እግዚአብሔር ነው። የሞተልንን ልጁን የሰጠን ስጋን ያዘጋጀለት እግዚአብሔር ነው። ልጁ የአባቱን ፈቃድ ሊያደርግ ነው የመጣው። የልጁ መሰጠት እግዚአብሔር እኛን የወደደበት የፍቅሩ መግለጫ ነው። ስለዚህ እግዚአብሔር እያንዳንዳችንን ኢየሱስ ክርስቶስ በሞተው ሞትና በተነሳው ትንሣኤ የምናምን ሁሉ ኢየሱስ ለኛ ያለውን ፍቅር ብቻ አይደለም እናየው፣ እግዚአብሔር አብ ራሱ ለኛ ያለውን ፍቅር የምናይበትም ጸጋ ነው። በሁለተኛ ቆሮንቶስ 5:19 ላይ እግዚአብሔር ልጁን ብቻ አይደለም የሰጠን በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ ይላል። አንድያ ልጁን የሰጠው እግዚአብሔር በራሱ በልጁ ውስጥ ሆኖ ዓለሙን ከራሱ ጋር አስታራቂ እንደሆነ፣ ልጁ ሞቶ ከተነሳ በኋላም ደግሞ ወንጌልን እንዲሰብኩ በላካቸው ሐዋርያት ነቢያት ውስጥ ሆኖ የማስታረቅን ቃል የሚሰጠው እርሱ እንደሆነ እንመለከታለን። ስለዚህ ኢየሱስን የሰጠን ደግሞም ስጋ ያዘጋጀለት እግዚአብሔር አብን ደግሞም ከድንግል ማርያም እንዲወለድ ያደረገውን የልዑል ኃይል የተባለው መንፈስ ቅዱስን ዘንግተን የጌታ ኢየሱስን ማዳን በሙላት የእግዚአብሔርን ማዳን በሙላት የመንፈስ ቅዱስን ሥራ በሙላት መመልከት አንችልም። የሰው መዳን እግዚአብሔር በፍቅሩ በስልጣኑ በምህረቱና በርኅራኄው አብ ወልድ መንፈስ ቅዱስ ሆኖ በአንድ አምላክነቱ የተሰራ ድንቅ የጸጋ የፍቅር ሥራ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለሰው ልጆች ከእግዚአብሔር የተሰጠ ስጦታ ነው። ይሄ ሁልጊዜ ልናሰምረው የሚገባ ነው። እግዚአብሔር ለዘላለም ከእርሱ ጋር የነበረውን በቅፉ ይኖር የነበረውን ልጁን ለሰው ልጆች የሰጠው ኢሳይያስ እንዳለው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። ኢየሱስ ተሰጥቶናል፣ ኢየሱስ ተሰጥቶናል፣ ወንድ ልጅ ተሰጥቶናል ይላል። ብዙ ሰዎች ኢየሱስ ክርስቶስ መጥቶ የሰራውን ሥራ ነው የሚያዩት። የሞተውን ሞት የተነሳውን ትንሣኤ ብቻ ነው። እሱ ለእኛ ተሰጥቶናል። እግዚአብሔር ማንንም መልአክ ለሥራ ለሰው ልጆች በሰው ልጆች መካከል ሥራ እንዲሠራ ይልካል እንጂ መልአክን አይሰጥም። እግዚአብሔር ለእኛው አንድያ ልጁን ሰጥቶናል። መላእክቶችን ለሥራ ሲልካቸው እግዚአብሔር የመላእክ ባህሪያቸውን አጥተው ውድ ወገኖቼ ከሰው ጋራ ወይም ደግሞ እንደ ጌታ ኢየሱስ ክርስቶስ ሥጋ ለብሰው ሰው የመሆነን ነገር ተካፍለው አያውቁም። ለሰው ሊታዩ ሚሽናቸው ሊፈጽሙ ለተወሰነ ጊዜ ከሰው ጋራ ለመነጋገር ለመግባባት የሚያስችል ተለዋዋጭ ባህሪ ያሳያሉ እንጂ የተላኩበትን ከፈጸሙ በኋላ ወደ መጡበት ይሄዳሉ። እግዚአብሔር ግን የሰጠን ልጅ ለኔና ለናንተ ከድንግል ማርያም በነሳው ሥጋ ወገናችን አጋራችን ለዘላለም ሆኗል። ከዚህ የተነሳ አለቅነት በጫንቃው ላይ ስሙ ድንቅ መካር ኃያል አምላክ የዘላለም አባት የሰላም ልዑል ተብሎ የሚጠራ መድህን ተወልዶልናል። ይሄንን ከድንግል ማርያም የተወለደውን ልጅ ነው እግዚአብሔር የሰጠን። በእቅፉ የነበረው ልጅ እግዚአብሔር ሲሰጠን መላእክቶች ሳይታዩ እንደሚመጡ በሆነ መንገድ አይደለም፣ ከድንግል ማርያም ቃልም ሥጋ ሆኖ ሲወለድ ተሰጥቶናል። በማርያም ማኅፀን ሥጋን ያዘጋጀለት እግዚአብሔር አባቱ እኛን እርሱ ለኛ ሲሰጥ በዚያ መልክ በእኛ ሥጋ መልክ እንዲሰጠን ያደረገው። የእግዚአብሔር ስም የተባረከ ይሁን። የዕብራዊው ጸሐፊ ሲናገር በዚህ ጉዳይ ለሚለውን ልብ ማለት አለብን። ለጌታችን የተዘጋጀለት ሥጋ ምን አይነት ሥጋ እንደሆነ እንመልከት። ለኛ የተሰጠው በተዘጋጀለት ሥጋ መሆኑን ያሳየናል። ዕብራውያን 2:15 ላይ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ በማለት ይናገራል። በዚሁ መጽሐፍ ውስጥ በቁጥር 16 ላይ የአብርሃምን ዘር ይዟል እንጂ ያዘው የመላእክትን አይደለም የሚለውም ቃል ስንመለከተው የጌታችን ማንነት ከድንግል ማርያም ማንነት ባለፈ መልክ የአብርሃም የሆነ ዘር እንዳለው ያሳያል። በሃይማኖተ አበው መጽሐፍ በገጽ 341 ላይ በምዕራፍ 82 ቁጥር 5 ላይ ቴዎዶሲዮስ የሚባለው ታላቅ እግዚአብሔር ሰው ሲናገር ይህንን ክፍል አስመልክቶ በቀደመው ሰው አዳም ባህሪያችን ድል ከተነሳ በኋላ እንደገና ድል መንሳትን ገንዘቡ አድርጓልና በዳግማዊ አዳም ይላል ኢየሱስን ማለቱ ነው በጌታችን በኢየሱስ ክርስቶስ ሞት ጠፋ። ስለዚህ ብፁዕ ጳውሎስ መድኃኒታችን ሰው የሆነበትን ምክንያት ሊያስተምረን ወደደ። ምእመናን በነፍስ በሥጋ እንደመሰሉት እርሱም እንደነሱ እንደሆነ ተናገረ። የሞት ሥልጣን ያለው ሰይጣንን በሞቱ ያጠፋ ዘንድ በሞት ቁራኝነት ተይዘው ባለ ዘመናቸው ሁሉ ሞትን በመፍራት የነበሩትን ያድናቸው ዘንድ በማለት ከላይ የተቀስኩላችሁን ክፍል ሲያስረዳ እንመለከታለን። ባጭሩ ጌታችን ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ በነፍሱም በሥጋውም ይህ እግዚአብሔር ሰውም እንደሚለው ከሁሉ በላይ መጽሐፍ ቅዱስ እንደሚያስተምረው በነፍሱ በሥጋው ከኛ ጋር አንድ እንደሆነ እንመለከታለን። ጌታችን በተዘጋጀለት ሥጋ ከኛ ጋራ አንድ የመሆኑን ጉዳይ መካድ ትልቅ ምንፍቅና ነው። ጌታችን እኛን በሕይወት ዘመናችን እየፈራ ነው የሚያስጨንቀንን ሞት የሞተው እኛ ልጆቹ በምንካፈለው በእኛ ሥጋ ነው። ይህንን የወንጌል እውነት ያልጠበቀ ትምህርት ሁሉ ከሰይጣን መሆኑን ምእመናን እግዚአብሔርን የምትፈሩ በክርስቶስ ክርስቲያን የሆናችሁ ሁሉ ልትጠነቀቁና ልታስቡት ይገባል። ኢየሱስ እንደኛ ባልሆነ ሥጋ ሞተ ብሎ ማመን ማስተማር ውድ ወገኖቼ እኛ ከምንፈራው ሞት ኢየሱስ ማዳኑን መካድ ነው። እንዲህ በመሰለ ጉዳይ የሚስቱትን ቤተ ክርስቲያን ስታወግዝ ኖራለች። አትናቴዎስ በሃይማኖተ አበው በገጽ 71 ላይ በምዕራፍ 23 ላይ እንዲህ ያሉ ምንፍቅናዎችን ሲያወግዝ ተመልከቱት። እንዲህ ይላል የጌታችን የነሳው ሥጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገረውን ወይም መለኮት ሥጋ ወደ ሆነ ተለወጠ ወይም ከርሱ ጋር ተቀላቀለ ወይም ተለወጠ ወይም ወልድ በባህሪው ታመመ የሚለውን ወይም መለኮት ያልተዋሃደው የሩቅ ብሲ ሥጋ ነውና ጌታችን ለተዋሃደው ሥጋ አንሰግድለትም የሚለውን የጌታችንን ሥጋ አምላክ ነውና እሰግድለታለሁ የማይለውን እንዲህ የሚሉትን የእግዚአብሔር ልጅ የሾመው ሐዋርያ እኛ ካስተማርናችሁ ሌላ ትምህርት የሚያስተምሯችሁ ሁሉ የተወገዘ የተለየ ይሁን ያለውን ቃል ይዛ ቅድስት ቤተክርስቲያን ታውግዘዋለች ትለየውማለች ይላል። ውድ ወገኖቼ የጌታችን የነሳው ሥጋ ከሰማይ ነው ብለው ያስተማሩ መናፍቃን በተለያዩ ዘመናት በቤተክርስቲያን ተከስተዋል። እኛም ባለንበት ዘመን ኢየሱስ ያለው ሥጋ የተለየ ሥጋ ነው ብለው የሚያስተምሩ መናፍቃኖች አሉ። ማርያም እንደኛ ሰው ነች። ውድ ወገኖቼ ከማርያም የነሳው ሥጋ የሰው ልጆችን ሥጋ ነው የተካፈለው። ማርያም የአዳም ልጅ ነች። ማርያም የዳዊት ልጅ ነች። ማርያም አይሁዳዊ ነች። ከርሷ የነሳው ሥጋ የሰው ልጆች ሁሉ ሥጋ ነው። ይሄ ካልሆነ ማርያ ከማርያም የነሳው ሥጋ ሰማያዊና ልዩ ሥጋ ነው የሚል ካለ ይህ እርጉም የሆነ ትምህርት ነው። እንደዚህ ከመሰለ ትምህርት እግዚአብሔር ይጠብቃችሁ። ስለዚህ ጌታችን እኛን ያዳነን ለርሱ በተዘጋጀለት ሥጋ ነው። ይህ ሥጋ ከማርያም የነሳው ሥጋ የሁላችን አይነት ሥጋ ነው። በእኛ ሥጋ ታሞ በእኛ ሥጋ መከራ ተቀብሎ በእኛ ሥጋ ሞቶ በእኛ ሥጋ ተነስቶ ያዳነን ጌታ ነው። ክብር ምስጋና ለስሙ ይሁን። የሰማችሁትን ሁሉ ለደህንነት ያድርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር።
ውድ አድማጮቻችን የሬዲዮን አገልግሎታችንን ወጪ ለመሸፈን እንዲረዳን በየዓመቱ የምናደርገውን የሬዲዮ የገንዘብ እርዳታ ማሰባሰቢያ ፕሮግራም ሜ 5 ከእሁድ አምልኮ ፕሮግራማችን በኋላ ስለምናደርግ በዚሁ ዕለት በሚኖረን የምሳ ግብዣ ላይ እንድትገኙልን በማክበር እንጋብዛችኋለን። በዚህ ዕለት መገኘት ያልቻላችሁ እርዳታችሁን በቼክ ወይንም በድህረ ገጻችን ላይ በሚገኘው ፔፓል ሲስተም በመጠቀም መርዳት ትችላላችሁ። በጸሎትና በገንዘብ ስለምታደርጉት እርዳታ ጌታ አምላክ ይባርካችሁ።